ጋቢና ቪኦኤ የሮብ ምሽት መጋቢት 28 2014 ዓ.ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ንጉሱ ታምሬ፣ ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ምሽቱ ከያዛቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። አባትና ልጅ የጀመሩት ልጆች የጀመሩት የፒሎጊንግ እንቅስቃሴ እየተስፋፋ ይገኛል።
ሹ ወጣቶች ከተለይ ወደ አፍራቦ ምስና የተሰቀሱ ላሉ ወጣቶች ቆሻሻ ሲያነሱ መታየት ብዙ የሚችል ነገር ሊሆን ይችላል። ነገር ግን ፕሎጊንግ ቆሻሻ ማንሳት ብቻ አይደለም። ስለዚህ ቆሻሻ ማንሳት ደግሞ ችግር የለውም።
የሰማችሁት አቶ ፍሬው ተስፋለውን ነው። ከልጆቻቸው ጋር በመሆን ዱብ ዱብ እያሉ የፕላስቲክ ቆሻሻዎችን በማንሳት እንቅስቃሴን በእንጦጦ ፓርክ ውስጥ አስተዋውቋል። እንቅስቃሴያቸው እየተስፋፋ ብዙ በጎ ፈቃደኛ አባላትንም አቀላቅሏል። ይህንን በምሽቱ የምናሰማችሁ ይሆናል። በሌላ ርዕስ ደግሞ ኢትዮጵያችን ለአካል ጉዳተኞች ምን ያህል ምቹ ናት፣ ምንስ ቢደረግ ይበጃል ስንል ባለሙያ አነጋግረናል።
መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል።
አቶ ዳኛቸው ቦጋለ ዋኬኔ ናቸው። የህግ ባለሙያና በአካል ጉዳተኞች ጉዳይ ላይ ደግሞ ተንታኝ ናቸው። የምሽቱ እንግዳችን ናቸው። ሙዚቃና ሌሎች ጥንቅሮችንም አካተናል። አብራችሁን እንድታመሹ በአክብሮት በድጋሚ እየጋበዝን አሁን ሀብታሙ ሲዩ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። ሁለት የመብት ተሟጋች ቡድኖች በሺዎች የሚቆጠሩ ሰዎችን ህይወት በቀጠፈውና ከአንድ ሚሊዮን በላይ የሚሆኑትን ባፈናቀለው የሰሜን ኢትዮጵያ ጦርነት ወቅት ከአማራ ክልል የተነሱ ኃይሎች በትግራይ ክልል ተወላጆች ላይ የዘር ማጽዳት ዘመቻ አውጀዋል በሚል ከሰዋል። አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች የተባሉት ድርጅቶች በጋራ ባወጡት ሪፖርት ላይ በክልሉ ልዩ ኃይሎችና ሚሊሻ አባላት በምዕራብ ትግራይ የተፈጸመው ድርጊት እንደ ጦር ወንጀልና በሰብአዊነት ላይ እንደተፈጸመ ወንጀል እንደሚቆጠር ገልጸዋል። በድርጊቶቹ ውስጥ የኢትዮጵያ መከላከያ ሰራዊት አባላትም ተሳታፊ እንደሆኑ አውስተዋል። የአማራ ክልል መንግስት አፈጉባኤ ግዛቸው ሙሉነህ በክልሉ ኃይሎች ተፈጽሟል የተባለውን የመብት ጥሰትም ሆነ የዘር ማጽዳት ክስ ከእውነት የራቀና የፈጠራ ዜና ነው ብለዋል ለሮይተርስ። ኢትዮጵያ መንግስትና መከላከያ ሰራዊት ቃል አቀባዮች፣ የቀድሞ የአማራ ክልል ልዩ ኃይል አዛዥና የምዕራብ ትግራይ አስተዳዳሪ በጉዳዩ ላይ ምላሽ እንዲሰጡ ለቀረበላቸው ጥያቄ መልስ ሳይሰጡ እንደቀሩ ተነግሯል። አምነስቲና ሂውማን ራይትስ ዎች የትግራይ ኃይሎችም 17 ወር በፈጀው ጦርነት ወቅት የመብት ጥሰት መፈጸማቸውን ገልጸዋል። ይሁንና የአሁኑ ሪፖርት ትኩረት አለመሆኑም ተነግረዋል። ዘገባው የሮይተርስ ነው። የናይጄሪያ ምድር ባቡር ጣቢያ ኃላፊዎች ባለፈው ሳምንት 8 ሰዎች በተገደሉበት የታጣቂዎች ጥቃት 168 ሰዎች እስካሁን ያሉበትን ሁኔታ እንደማያውቁ አስታወቁ። ተጠርጣሪዎቹ ታጣቂዎቹ ከአቡጃ ወደ ካዱና ይጓዝ በነበረው የመንገደኞች ባቡር ላይ የተኩስ ጥቃት በማድረስ ያልታወቁ ሰዎችን አግተው ሲወስዱ ባቡሩን ማፈንዳታቸው ተነግሯል። የናይጄሪያ ምድር ባቡር ስራ አመራር ዳይሬክተር ፌደር አኪያራ ባለፈው እሁድ በሰጡት መግለጫ በቤተሰቦቻቸው የሰሙት 22 ሰዎችና ሌሎች 146 ሰዎች የደረሱበት አለመታወቁን ለኮሚሽኑ መረጃ መድረሱን ተናግረዋል። ኃላፊው ሰዎቹ የተጠለፉ መሆናቸውን ባያረጋግጡም ባለፈው አርብ ተጠርጣሪዎቹ አሸባሪዎችን ያነጋገሯቸው መሆኑን አንዳንዶቹ ቤተሰቦች ለቪኦኤ ተናግረዋል። አብዛኛው ጥፋት በታጣቂ ወረበሎች ላይ ያረፈ ሲሆን እንደ አውሮፓውያን አቆጣጠር መጋቢት 28 ባደረሱት ጥቃትም የአቡጃ ካዱናኒ ባቡር መስመር በቦምብ በማጋየት ባቡሩ ዝግ እንዲል ካደረጉ በኋላ መንገደኞቹ ላይ ተኩስ መክፈታቸው ተነግረዋል። የሰሜን አትላንቲክ የጦር ትብብር የውጭ ጉዳይ ሚኒስትሮች በዩክሬን ግጭት ላይ ለመምከር የሁለት ቀናት ስብሰባ በተቀመጡበት በአሁኑ ሰዓት ዩናይትድ ስቴትስ ለዩክሬን $100 ሚሊዮን የጦር ድጋፍ ማድረጓን ይፋ አደረገች። ሩሲያ በቡቻ እና በሌሎች የዩክሬን ስፍራዎች በፈጸመቻቸው የጭካኔ ተግባራት ዓለም መደናገጡን ያወሱት የውጭ ጉዳይ መስሪያ ቤቱ ኃላፊ አንቶኒ ብሊንከን በጀግንነት ሀገራቸውና ነጻነታቸውን ለመጠበቅ የሚፋለሙ ዩክሬናውያንን ለማገዝ ዩናይትድ ስቴትስና አጋሮቿ የዩክሬን ሉዓላዊነትና የግዛት ክብርን ለማስጠበቅ የማይናወጥ አቋም እንዳላቸው አስታውቀዋል። ድጋፉን ማጽደቃቸውን ባሳወቁበት ማክሰኞ ምሽት የፔንታገን ፕሬስ ክፍል ኃላፊ ጆን ከርቢ እርዳታው የዩክሬናውያንን ጸረ ብረት ለበስ ተሽከርካሪዎች መሳሪያ ፍላጎት ለማሟላት እንደሚውል አስታውቀዋል። ጃቭሊን አንቲ አርመር ሲስተምስ የተባለው መሳሪያ ዩናይትድ ስቴትስ ለዩክሬን ስታቀርብ መቆይቷንና ዩክሬናውያንም በውጤታማ መንገድ ሲጠቀሙበት እንደሰነበቱም ተገልጿል። የፕሬዚደንት ባይደን አስተዳደር የተራዘመ የኮቪድ-19 የጤና እክልን የተመለከተ ብሔራዊ የተግበራ እቅድ እንዲዘጋጅ ትዕዛዝ አስተላልፏል። የተራዘመ የኮቪድ የጤና እክል ድካምን፣ የአእምሮ በሽታን፣ ህመምና የትንፈሳ መቆራረጥን ያስከትላል። በአዲሱ እቅድ መሰረት የሀገሪቱ የጤና መስሪያ ቤት በተራዘመ የኮቪድ እክል በሚሰቃዩ ሰዎች ላይ ያነጣጠሩ ምርምሮችና አገልግሎቶችን ያስፋፋሉ። ተያያዥ ትምህርቶችን ለማስፋፋት የኮቪድ ህክምና ሽፋንን ለማጠናከርና የኮቪድ-19 ክሊኒኮችን ለማስፋፋትም ታቅዷል። የተራዘመ ኮቪድ እክል መነሻው እስካሁን አልታወቀም። ኮቪድ-19 ቫይረስ በአንድ ሰው ላይ ከተገኘ ከወራት በኋላ ግን ህመሙ ሊነሳ ይችላል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። በመከታተል ላይ የምትገኙት የእሮብ ምሽት መጋቢት 28 2014 ዓ.ም የጋቢና ቪኦኤ መሰናዶ ነው። የአዲሱ ትውልድ ድምፅ ወጣቶች እንድትሳተፉበት እንጋብዛለን። ዝግጅቶቻችን ኢትዮሳት ላይ በሳተላይት እንዲሁም ደግሞ አምሃሪክ ዶት ቪኦኤ ድረገጽ ላይ እንዲሁም በቪኦኤ አምሃሪክ ፌስቡክ ገጽ ላይ ታገኛችኋላችሁ። ወደ ዘገባዎቻችን እንሻገር። ሎጊንግ ኢትዮጵያ አቶ ፍሬው ካፌ ያለው ከሶስት ልጆቻቸው ጋር የጀመሩት እንቅስቃሴ ነው። ፕሎጊንግ ዱብ ዱብ ይያሉ ያካል በቃት እንቅስቃሴ እያደረጉ አካባቢን ማጽዳት ሲሆን አቶ ፍሬው እና ልጆቻቸው አራት ሆነው የጀመሩት እንቅስቃሴ በየሳምንቱ እጅግ ብዙ በጎ ፈቃደኞችን እያሳተፈና እየጎለበተ እየጠነከረ መጥቷል። ከአቶ ፍሬው ካፌ ያለው ጋር በትላንትናው ምሽት ቆይታ አድርጌ ነበር። ቆይታችን ፕሎጊንግ ምን እንደሆነ ከሚያስረዱበት ይጀምራል።
ፕሎጊንግ ኢትዮጵያ በሚል ከደረጃዎቻችን ጋር አሁን የጀመርነው በጎ ፈቃደኞች እንቅስቃሴ አለ። የአካል እንቅስቃሴ እያደረጉ የፕላስቲክ ቆሻሻን ማንሳት እዛ ውስጥ በጎ ፈቃድ አገለግላለሁ። ከልጆች ጋር ሶስቱም ልጆች ጋር በመሆን ይህ እንቅስቃሴ ጀምረን እንግዲህ እሱ በየሳምንቱ እየተሰራ ይገኛል። ለእንጀራዬ የሚሆን ስራ አለኝ፣ መደበኛ ስራ አለኝ። አንድ መንግስታዊ ያልሆነ ዓለም አቀፍ ድርጅት ውስጥ የኢትዮጵያ ተጠሪ በመሆን አገለግላለሁ።
እንግዲህ ፒሎጊንግ ወይም ደግሞ የፕላስቲክ ሎጊንግ የሚባለውን ነገር አናውቀውም። እርሶ ደግሞ ከልጆቹት ጋር በመሆን ጀምረውት በየሳምንት እየተንቀሳቀሱ ነው እና ፒሎጊንግ ምንድን ነው? መጀመሪያ ሀሳቡ ራሱ ምንድን ነው?
ፒሎጊንግ ዋና መሰረተ ቃሉ ፕሎጋ ከሚል ፕሎጋ ኢንሲዮናል በስዊድን ቋንቋ ነው። እንግዲህ መነሻው እንግሊዝኛ አይደለም። እንግዲህ ፕሎጊንግ ሲሆን ነው ወደ እንግሊዝኛ የገባው እና የአካል እንቅስቃሴ እያደረጉ ስፖርት እየሰሩ ማለት ነው። ደግሞ እግረ መንገድን የፕላስቲክ ቆሻሻዎችን ማንሳት ነው። ይህ እንቅስቃሴ የተጀመረው ስዊድን ሀገር ነው እና ወደዚህ ወደ ኢትዮጵያ እንግዲህ ሲመጣ እኛ ስንጀምረው እንዳልኩሽ ከልጆች ጋር አሁንን እሁድ እሁድ ስንንቀሳቀስ ሁሌም የምናደርገው የነበረ ነገር ቢሆንም ፕሎጊንግ ብለን አልጠራ ነውም ነበረ። ስለ ፕሎጊንግም አናውቅም ነበረ። መናገር ከሆነ አሁን እሁድ የአባትና የልጅ ጊዜ ለማግኘት ከአዲስ አበባ የዕለት ተዕለት ግርግር ወጥተን ጦጦ ከብዙ ዓመታት ጀምሮ እንሄዳለን እና እዛ ሄደን ያ በጣም እንዲያምር አካባቢ ተፈጥሮዎቹ በጣም ውብ የሆነ አካባቢ አልፎ አልፎ የፕላስቲክ ቆሻሻ ለምሳሌ ውሃ ላስቲኮች፣ የለስላሳ ላስቲኮች ወይም የብስኩት መሸፈኛ ፕላስቲኮች ወድቀው ስናገኝ እሱን እያነሳን ያው እሁድ እሁድ ነው እንሰራ ነበር እና የእንጦጦ ፓርክ ከተመረቀ በኋላ ተሰርቶ ከተመረቀ በኋላ ለእኛ እሁድ እሁድ የተለመደ መዝናናት አመቸው ነው መገኘቱ ዛ የተነበረ እሁድ እና ጅሊያን ባል ደስ ይላል። ለእግር መንገድ በጣም የተመቸ ነው እና ነገር ግን አሁንም የፈራ ነው የጠላ ነው ፕላስቲክ እንጦጦ ፓርክ ቆሻሻ በጣም እያለ ዝም ብሎ እንዲሁ በተፈቀደ ጥሎ ስናገኝ እሱን ማንሳት ጀመር። ይሰባን ያስከፋን ጀመረ እና ምን ብናደርግ ይሻላል? ማንሳት አንድ ነገር ነው፣ እሱን እናደርጋለን። እኛም ደግሞ እንደዛ አለማድረግ ሌላ እርምጃ ነው፣ እሱንም ማድረግ እንችላለን፣ ችግር የለብንም። ነገር ግን ደግሞ የሚጥሉ ሰዎች እንዲያውቁ ምን ብናደርግ ይሻላል ብለን ስለ እሱ ለምን አንጽፍም ነው እና ከልጆች ጋራ ስራ ተመዳድበን የሚጣለውን ቆሻሻ አይነቱን የተጣለበትን እንግዲህ አካባቢው ያው እንጦጦ ፓርክ ነው የሚሆነው የቆሻሻ መጣያ አጠቃቀም ወዘተረፈ የመሳሰለውን ነገር በእኔ ፌስቡክ ገጽ ላይ እሱ ፌስቡክ ገጽ ላይ ያላቸው እየጻፍን ማጋራት ስንጀምር ሌሎች በጎ ፈቃደኞች ወዳጆቻችን እንዲቀላቀሉን ጀመረ። ከዛ በመሀሉ ስለ ፕሎጊንግ አነበብኩኝ ስራ ነው። በእኛም የምንሰራው ስራ ነው። እኛም እየተንቀሳቀስ ነገር ጉዞ እያደረግን ፕላስቲክ ቆሻሻ እናነሳለን። እንደውም እኛም ሶስተኛ እንትንም ጨምረንለት አቀርብ ነገር እና መወያየት አለ፣ ጨዋታ አለ። ስለዚህ ይህን ቃል ብንጠቀምበት እኛም የዓለም አቀፉ ማህበረሰብ አካል እንቅስቃሴ አካል መሆን እንችላለን በሚል ነው እንግዲህ ፕሎጊንግ ኢትዮጵያ ቀስ ብሎ የተወለደው።
ልጆቹት እድሜያቸው ስንት ነው? ወጣት ናቸው ልጆች ናቸው ብዬ በማሰብ ብዙ ጊዜ ቆሻሻ ማንሳትን እንደ መዝናኛ የቆጥሩትም ሰዎች እና እንዴት ሊቀበሉት ቻሉት?
እሺ፣ ሶስት ልጆች አሉኝ። ወንዶች ልጆች ናቸው። የአብ ከ16 ዓመት ጀምሯል ከጥቂት ቀናት በኋላ። ሁለተኛው ልሂቅ 14 ዓመት ነው። አምነን የሁሉም ታናሽ 9 ዓመት ነው። እና ለእርሹ ለወጣቶች ከተለይ ወደ አፍራቦ ምስና የተሰከሱ ላሉ ወጣቶች ቆሻሻ ሲያነሱ መታየት ብዙ የሚስብ ነገር ሊሆን ይችላል። ነገር ግን ፕሎጊንግ ቆሻሻ ማንሳት ብቻ አይደለም። መሰረቱ ቆሻሻ ማንሳት ደግሞ ችግር የለው። አንደኛ እንደ አባት ዲክቴትን በመልካም ባህሪ የመቅረጽ ኃላፊነት እንዳለበት አባት ሰርቼ ማሳየት ስላለብኝ አጎንብሼ አፈር መሬት ተጠቅቼ ማሳየት ስላለብኝ እንዲሁ ይህን አድርጉ ይህን አታድርጉ ከማለት ገዛ እንደለማለት ነው። ያንን አደርገዋለሁ። ስለዚህ ያንን ያው በጨዋታም በጣም ደስ የሚያሰኝ ውይይትና ጉዞ በታጀበ ስለሆነ እና ምክንያቱም እያብራራው ኃላፊነት መወጣት ሆነ ምድር እንግዶችን መተን የምናርፍባት ለሌሎች ደግሞ እኛውን ካገኘናት በተሻለ ሁኔታ መቆየት የሚገባት መሆኑን ለማቆሸሽ በተለይ ደግሞ ሊቀሰጥሰው የማይችል ተመልሶ ወደ ማህጸኗ በማይገባ ቆሻሻ መበከል አግባብ እንዳልሆነ አላዋቂነት ሆነ እና ይህንን በማንሳታችን ከምድር ገጽ ላይ በመሰብሰባችን በጣም ትልቅ የሆነውን ኃላፊነት እየተወጣን እንደሆነ ስለማስረዳቸው እና ያንንም እኔም ስለማደርገው እንዳልሽው ይሄ ምናልባት ወጣቶች ሊታይ የሚችለው ቆሻሻ እንዴት አነሳለሁ ንጽህና የሚለው ነገር አይታይም። እውነቱን ለመናገር ከሆነ እንደውም እሁድን በጉጉት የምንጠብቀው ገና ከቅዳሜ ማታ ጀምሮ የምንዘጋጅበት ፕሮግራማችን ነው።
እንግዲህ አሁን እናንተ ብቻ አይደላችሁም እየተሳተፋችሁ ያላችሁት፣ ሌሎች ሰዎችም ብዙ ሰዎችም እያገዟችሁ አባላትም እያሰፋችሁ ነው። ከጀመራችሁ ምን ያህል ጊዜ ሆነው? ምን ያህል አባላቶች አሏችሁ አብሯችሁ የሚሳተፉ?
ከጀመርን እንግዲህ ወደ አንድ አመት ይጠጋል ነው። ቅድም እንዳልኩሽ እንደ ቤተሰብ ይህን እንቅስቃሴ ከአመታት 78 አመት በፊት ጀምሮ ስናደርገው ነበረ። ምን ያህል አባላት አፈራን? አሁን እንግዲህ ከ200 የዘለሉ በጎ ፈቃድ፣ እነዚህ ግን ኢትዮጵያ እንዲመርተን ነው አገልግሎት ወጣቶችን ማንቀሳቀስ ችለናል። በዚህ ጊዜ ውስጥ ያው ባለፍ ቀደም 1000 ኪሎ ግራም የሚጠጋ የፕላስቲክ ቆሻሻ ማንሳት ተችሏል። በአብዛኛው የምንሰራውን ቶቶ ፓርክ ውስጥ ስለሆነ የምንቀሳቀሰው ቶቶ ፓርክ ውስጥ ስለሆነ በሚታይ ሁኔታ የፓርኩ ንጽህና እየተሻሻለ እኛ ስለጸዳ ነው ብቻ ሳይሆን ያንን ማንሳት ኃላፊነታቸው መሆኑን የተገነዘቡ ሰዎች ያን ኃላፊነታቸው በሚገባ እየተወጡ ኃላፊዎቹም ይህን ነው እንዲሰራ እያስተባበሩ ለውጥ እየታየ ነው። በፕሎጊንግ እንቅስቃሴ እኩል ፍላጎቶች በየአካባቢ ብቅ ብቅ ማለት ጀምረዋል።
አድማጮቻችን፣ ከአቶ ፍሬው ከፍ ያለው ጋር የጀመርነው ቆይታ አልተጠናቀቀም። በነገው ምሽት ይዘን የምንመለስ ይሆናል። አሁን ወደ ተከታዩ ዘገባ እንሻገራለን። ከተከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ ሬዲዮ በቴሌቪዥን መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ አማሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱም። እንዲሁም ደግሞ በድረ ገጻችን ላይ amharic.vnews ላይ ልታገኙ ትችላላችሁ። እዛም ላይ ጻፉልን። ኢትዮጵያ ውስጥ ከተሞች ነባር መልካቸውን እየቀየሩ ግንባታዎችን እያስተናገዱ ይገኛሉ። ግንባታዎቹም የሀገሪቱን ገጽታም ሆነ የህዝቦችን አናና በበጎ የመለወጥ አቅማቸው ባይካድም በሚሊዮኖች የሚቆጠሩ በሀገሪቱ ውስጥ ያሉ አካል ጉዳተኞችን ግን ታሳቢ በማድረግና ምቾትና ፍላጎታቸውን ከግምት ውስጥ በማስገባት ጉዳይ ላይ ግን ይተቻሉ። ሀብታሙ ስዩም በመቀጠል የሚያሰማን መሰናዶ በጉዳዩ ላይ የህግ ማብራሪያና የግል እይታቸውን የሚያጋሩንን ባለሙያ ጋብዟል። እንግዳው አቶ ዳኛቸው ቦጋለ ዋኬኔ ናቸው። ዘገባው ይቀጥላል።
ኢትዮጵያን ራስዋ ህግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ህጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው።
ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰሲቢሊቲ የተለያዩ አገልግሎቶች ህንጻዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው።
እስማቸዋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ ሆኑትን በመሽቱ በመረጽነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሐሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈልጉ እንሆ።
ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲሴቢሊቲ የአካል ጉዳት ፊዚካል ዲሴቢሊቲ እንደኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል አንቀጽ 9 የዓለም አቀፉ የአካል ጉዳተኞች ስምምነት። ከዛ በተጨማሪም ሪዝነብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝነብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝነብል በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ህግ ኮንሰፕት ከዚሁ ጋር የተያያዘ ምንድነው? ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሙያ በስነ ህንጻ ሙያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንጻ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል።
በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ህግ 12 ዓመታትን ደፍኗል። እሱን የተከተሉ ደጋፊ ህጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ህግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ ያላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል።
ወደኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች፣ የባቡር መስመሮች ላይ ስትሄድ፣ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱም እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንጻዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ 624 2009 የሚባል አዋጅ አለ። የህንጻ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንጻ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብሎ ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ። አንድ 40-60 ወይም 20-80 የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ እድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሊቬተር፣ ወደ ኤሊቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመቺ ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም።
እኒህ በወረቀት ላይ የሰፈሩ ህጎች አለመተግበራቸው የሰዎችን ህይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆነው የሰሩት አቶ ዳኛቸው ቦጋለ ያጋሩናል።
በቅርቡ ከአንድ ዓመት ሁለት ዓመት በፊት ይመስለኛል አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው ተቋሙን ለጊዜው ከመጥራት ቆጠባለው ያ ተቋም ሊፍት አለው ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው ይህንን የሚያመለክት ምንም ምልክት አልነበረም ወይ ደግሞ ለዛ ለአይነ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም ስለዚህ ያንን ኤሊቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፏል ወዲያውኑ ህይወቱ ያለፈው ይሄ በጣም የቅርብ ጊዜ ትዝታ ነው።
ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ 8 ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ተጽፏል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው።
ዋነኛ መልሱም ይመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያቅ የሚችል ሰው ብዙ የለም። ስለዚህ ኳሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዱ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሀቅ ነው፣ በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሀቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረት ሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ አለመኖሩ ዋነኛ ተግዳሮት ነው ብዬ ማስበው።
ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒ ማህበረሰብ ክፍሎችን ጥያቄዎችና ፈላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል።
እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይንም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው ለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነው እና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸውን እያገለገሉ ነው። ያ እዚህ ሀገር ውስጥ ኢትዮጵያ ውስጥ ደረግ ይገባዋል ባይ ነኝ።
አድማጮች፣ በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋለን በእናንተ ስም አመሰግናለሁ። ሀብታሙ ስዩም ነኝ፣ ዋሽንግተን ዲሲ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ፍርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
በመቀጠል የምናመራው ደግሞ ወደ ጤና ዘገባ ነው። በማዕከላዊ አፍሪካ የሚገኙ የአሜሪካ ድምፅ ዘጋቢዎች በዛ የሚገኝ አንድ የማህበረሰብ ክሊኒክ ለኤችአይቪ ህሙማን እያደረገ ስላለው ለየት ያለ ነገር አድርሰውናል። ቀጥሎ ይቀርባል።
በዓለም በዝቅተኛ እድገት ላይ ከሚገኙ ሀገራት መካከል በሁለተኛ ደረጃ ላይ ከምትገኘው የመካከለኛው አፍሪካ ሪፐብሊክ 5.4 ሚሊዮን ህዝብ መካከል 110,000 ያህሉ በኤችአይቪ ተጠቅተዋል። ይህንን ያለው የመንግስታቱ ድርጅት ነው። የማጣሪያ መለዎች አነስተኛ በመሆናቸው በርካታ ህመምተኞች በዚህ ቁጥር ውስጥ አልተጠቃለሉም። ዶክተር ጄኒፈር ስቴላ ከድንበር የለሹ የሐኪሞች ቡድን
ነጻ የኤችአይቪ ምርመራ አገልግሎት ከሌላቸው ጥቂት የዓለም ሀገራቶች መካከል አንዷ ናት። በዚህ ምክንያት ህመምተኞች በቫይረሱ ስለመያዛቸው እንኳን የሚያውቁት በእጅጉ ዘግይተው ነው። ከኛ ነጻ የተሻለ የኤችአይቪ አገልግሎት ለማግኘት እንደሚችሉ በመረዳት ወደዚህ ሆስፒታል የሚመጡ አሉ።
ዶክተር ጄኒፈር ስቴላ ስር ከሰደደ የኤችአይቪ ቫይረስ የጤና አጠባበቅ ጋር የተገናኘውን መርሃ ግብር የሚመሩ የድንበር የለሹ የሐኪሞች ቡድን ኃላፊ ናቸው። አንዳንድ ህመምተኞች በእጅጉ ተዳክመው ሆስፒታል እንደሚደርሱ ይናገራሉ።
በበሽታው ከሚጠቁ ሰዎች መካከል ከ10-15% ለሞት ይዳረጋሉ። በዚህ ካሉት ህመምተኞች አንጻር መጥፎ የሚባል አይደለም። በድንገተኛ ህክምና ክፍል ከደረሱ ከጥቂት ሰዓታት በኋላ አሊያም በዛው ዕለትም የሚሞቱ ህመምተኞችም አሉ።
በመዲናዋ ባንጎ የሚገኘው የማህበረሰብ ሆስፒታል ህመሙ በእጅጉ ያዳከማቸው ሰዎች የሚታከሙበት ብቸኛ ስፍራ ነው። የድንገተኛ ህክምና አገልግሎት ይሰጣል። ሳንጋሁ ኤችአይቪ ታማሚ ናቸው።
ሆስፒታል በምደርስበት ጊዜ በእጅጉ ተዳክሜ ነበር። የምግብ ፍላጎትም ሆነ አቅም አልነበረኝም። አሁን ግን ድካሙ እየተቃለለልኝና የምግብ ፍላጎቴም እየተመለሰ ይገኛል። ስለ ራሴ ያለኝ ስሜትም በመጠኑ ተሻሽሏል።
የኤችአይቪ ህመምተኞች ሲያገግሙ ለእድሜ ልክ ህክምና ወደ ጤና ማዕከላት ይዘዋውራሉ። በህክምናው ቋንቋ አንታይ ሬትሮቫይራል ትሪፕል ቴራፒስ ተብለው የሚጠሩት የህክምና መላዎች በእጅጉ ውድ ናቸው። በዚህ የማህበረሰብ ሆስፒታል ግን ለኤችአይቪ ህመምተኞች ሁሉ ነገር ነጻ ነው።
Even in hell.
ማሪያ ወጥና ጓደኞቿ ያቀነቀኑት ሙዚቃና በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ዝግጅቶቻችንን እንደወደዳችሁት ተስፋ እያደረግን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ እንዲሁም ደግሞ amharic.com ላይ ታደርሱን ዘንድ በአክብሮት እንጠይቃለን። መሰናዶን በመምራት ኤደን ገረመው፣ በምስልና ድምጽ ቅንብሩ ንጉሱ ታምሬ፣ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር እንሰናበታችኋለን። ደህና ደሩ። Thank you.